ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ ከሰኞ እስከ አርብ ከምሽቱ 1 እስከ 1 ተኩል የሚያሰማውን ልዩ ፕሮግራም አሁን ጀመረ። ሰላም አድማጮች፣ እንደምንላችሁ አምሽታችኋል። የማስተናገዳችሁ አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን ያቀነባብርልናል። ሰኞ ጥቅምት 29 2008 ዓ.ም ነው ዛሬ። ባለፈው ቅዳሜ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ለጥያቄው መልስ ዝግጅት የተደረገው ፕሮግራም ዛሬ እንድትሰሙ እንጋብዛለን። መልካም ምሽት። በቅድሚያ ግን የዓለም ዜና ነው።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በሚያንማር በተካሄደው ፕሬዝደንታዊና ምክር ቤታዊ ምርጫ የኖቤል ተሸላሚዋ አውንግ ሳን ሱቺ የሚመሩት ተቃዋሚ ፓርቲ ብዛት ያለው መቀመጫ እንደሚያሸንፍ ከወዲሁ ይፋ ያልሆኑ የድምፅ ውጤቶች እያመለከቱ ነው። አብዛኛው ድምፅ ተቆጥሮ እስከሚጠናቀቅ ግን ቀናት ሊወስድ እንደሚችል የምርጫ አስፈጻሚ ባለስልጣናት አስታውቀዋል። ዛሬ የምርጫው ባለስልጣናት እንዳስታወቁት ተቃዋሚው ብሔራዊ የዲሞክራሲ ሊግ በትልቋ ከተማ በያንጎን 12 የምክር ቤት መቀመጫዎችን አግኝቷል። ፓርቲው በበኩሉ በከተማዋ 44 ወይም 45 መቀመጫዎችን አሸንፊያለሁ ያለ ሲሆን ይህንን ለጊዜው የምርጫ ባለስልጣናት ማረጋገጫ አልሰጡበትም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን በዋይት ሀውስ ተቀብለው እያነጋገሩ ናቸው። የእስራኤሉ መሪ ዩናይትድ ስቴትስና ሌሎች አምስት የዓለም ሀያላን ሀገሮች ከኢራን ጋር የኒውክሌር መርሃ ግብሯን የተመለከተ ስምምነት ከተፈራረሙ ወዲህ ወደ ዋሽንግተን ሲመጡ ይሄ የመጀመሪያ ጊዜያቸው ነው። በዩጋንዳ በመጪው የካቲት ወር በሚካሄደው ፕሬዝደንታዊ ምርጫ የሚወዳደሩ እጩዎች ዛሬ በይፋ የምረጡን ዘመቻቸውን ጀምረዋል። ሂዩማን ራይትስ ዋች በበኩሉ የሀገሪቱ መንግስት የውድድሩን መድረክ ለሁሉም እኩል እንዲያመቻች ተማጽኖ አቅርቧል። የዩጋንዳ የምርጫ ኮሚሽን 8 እጩዎች እንዲወዳደሩ ለፕሬዝደንታዊ ምርጫው ማለት ነው ፈቃድ የሰጠ ሲሆን ፕሬዚደንት ዮዌሪ ሙሴቪኒ ለአምስተኛ ጊዜ፣ ተቃዋሚ መሪው ኪዛ ቢሲጂ ደግሞ ስልጣን ከፕሬዚደንቱ ላይ ሊወስዱ ለአራተኛ ጊዜ ነው የሚሞክሩት። በመጨረሻም የግብጽ ፖሊሶች በሀገሪቱ በተከታታይ በደረሱ ጥቃቶች እጁ አለበት ተብሎ የሚፈለግ የእስልምና መንግስት ብሎ ራሱን የሚጠራው ቡድን ከፍተኛ መሪ ገለናል ሲሉ አስታወቁ። አሽራፍ ኤል ጋራቢ የተባለውን የደህንነት ኃይሎቻችን ካይሮ ውስጥ ሊይዙት ሲሞክሩ ሊያመልጥ ብሎ ተኩስ ከከፈተ በኋላ በጥይት መትተው ገለውታል ብለዋል የግብጽ የሀገር አስተዳደር ሚኒስቴር ያወጣው መግለጫ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ዜናውን አደመጥን። ወደ ውይይቱ እናልፋለን። ለጥያቄው መልስ እንግዳ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ለጥያቄው መልስ ዝግጅት እንግዳ የሆኑት የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ባለፈው ቅዳሜ የመጀመሪያውን ክፍል ፕሮግራም አቅርበናል። ዛሬ ደግመን የምናቀርብላቸው ያን የመጀመሪያ ክፍል ውይይት የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች።
የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በቅድሚያ በአሜሪካ ድምፅ ራዲዮ ላይ የአድማጮችን ጥያቄ ለመመለስ ስለቀረቡ አመሰግናለሁ። ከተባበሩት መንግስታት ድርጅት ጉባኤ መልስም መስሪያ ቤታችንን ቆም ብለው በጎበኙበት ወቅት ሊተባበሩን ቃል ገብተውልን ነበር። በቃሎ ስለተገኙ በድጋሚ አመሰግናለሁ።
እኔም አመሰግናለሁ ትዝታ። ያኔ አጋጣሚ በቂ ጊዜ አልነበረም፣ ማታ ነው የገባ ነው። በማግስቱ ደግሞ አገር ቤት አስቸኳይ ስራ ስለነበር መመለስ ስለነበረብን መቼም በቂ ጊዜ እንኳን አልነበረም። ግን እኔም ደስ ብሎኛል ስለ ጎበኘዋችሁ።
እሺ።
እና ያኔ በገባሁት ቃል መሰረት ደግሞ ያው እንግዲህ ከአድማጮቻችሁ የሚነሱትን ጥያቄዎች እንግዲህ ለመመለስ ዝግጁ ነኝ። በጣም ነው ማመሰግነው ለዚህ እድል።
እግዚአብሔር ይስጥልን። እንግዲህ ዝግጅታችን ላይ እንዲቀርቡ መንደርደሪያ ይሆነን ቀደም ብሎ በነሐሴ ወር የሰጡን ያልተጠበቀ ቃለ ምልልስ ነው። ያን ተከትሎ አድማጮች በርካታ በድምጽና በኢሜይል የላኩልን ጥያቄዎች ይዣለሁ። ግን እስቲ በወቅታዊ ጥያቄ ልጀምር። ሰሞኑን እንደሚያውቁት የሩሲያ አውሮፕላን ግብጽ ውስጥ ያፈነዱት አሸባሪዎች ናቸው። በተለይም አይሲስ ራሱን እስላማዊ መንግስት የሚለው ሳይሆን እንዳልቀረ የአሜሪካና የዩናይትድ ስቴትስ ስለላ መረጃዎች አመልክተዋል። እንግዲህ ክስተቱ በአፍሪካ ቀንድ አገሮች አካባቢ እንደመሆኑ መጠን ኢትዮጵያ ለእንዲህ አይነቱ አደጋ ምን ዝግጅት አድርጋለች? በዚህ ብንጀምር።
አዎ፣ በመጀመሪያ ከሻርም አልሼክ ተነስቶ ወደ ራሻ ሲበር የነበረው አይሮፕላን የደረሰበት አደጋ አሁንም የተረጋገጠ አይደለም። አንዳንዶች ትዝታ እንዳልሽው እንግዲህ ቦምብ ውስጡ አይሲስ እንትን ብለው ተክለው በዛ ምክንያት ነው የፈነዳው የሚሉ አሉ። እንዲያውም አይሲስ ራሱ ደግሞ በሚሳይል መታሁት የሚልም ነበረ። ነገር ግን ከነበረው ርቀት ወደ 30,000 ጫማ ሄዶ ስለነበር ያን ርቀት ሊመታ የሚችል ነገር እንደሌላቸው ተረጋግጧል። ስለዚህ በዛ እንዳልሆነ፣ ነገር ግን ቦምብ ውስጡ ከአይሲስ እንግዲህ ሊኖር እንደሚችል እንደ ጥርጣሬ ነው አሁንም። ሌላው ግን በራሱም ሜካኒካል ችግር ምክንያት በአየር ላይ እንደዚሁ ፈንድቶ ሊሆን ይችላል። ምክንያቱም አየር ላይ ነው የተሰባበረው፣ መሬት ከነካ በኋላ አይደለም የተሰባበረው የሚል ስላለ ፍንዳታው አየር ላይ እንደሆነ ታውቋል። ግን አየር ላይ በሜካኒካልም በሌላ ችግርም ሊሆን ይችላል፣ ፕላስ አይሲስም ጠምዶበት ሊሆን ይችላል ቦምብ። በእኛ በኩል እንግዲህ ለዚህ ያለው ዝግጅት ምንድን ነው? እንደሚታወቀው የሀገራችን የሴኩሪቲ ስርዓት ጠንካራ ነው። እኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሴኩሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በህዝቡም የተደገፈ ነው። ህዝቡ ይተባበራል በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ህዝባችን። ስለዚህ የህዝቡና የሴኩሪቲ ሲስተሙ ቅንጅት ነው የበለጠ ለውጥ ሊያመጣ የሚችለው እና በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ጥንካሬ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል ህዝባችን፣ የኢራቅን ጉዳይ ይከታተለዋል፣ የሊቢያን ጉዳይ ይከታተለዋል፣ የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ፣ አሁን ሀገር አይደሉም።
እርግጥ ነው ዶክተር ቴድሮስ ኢትዮጵያ በሶማሊያ ውስጥ ወታደሮች አሉ፣ ደቡብ ሱዳን ውስጥ ሰላም ጠባቂዎች አሉ። አሁን ደግሞ የደቡብ ሱዳን መንግስትና የተቃዋሚዎችን ጥል እየሸመገለች ነው በኢጋድ አማካይነት። የኢትዮጵያን ጸጥታ ማስከበር በተመለከተ ግን ብዙ ጊዜ ተቃዋሚዎች የሚተቹት ምንድን ነው? አገር ውስጥ ባለው ህዝብ መብት የተለወጠ ነው የሚሉት። መንግስት አገር ውስጥ መብት እየረገጠ ለውጭው ዓለም ለይስሙላ የሚሆን አካባቢውን የማስከበር ሁኔታ አለ ነው የሚሉት። ለዚህ ምን መልስ አለዎት?
እንግዲህ ህዝቡ የሚተባበረው መብቱ ስለተረገጠ አይደለም፣ ሰላሙንና እድገቱን ስለሚፈልግ ነው። የህዝቡን መብት ረግጦ ደግሞ ለውጭ ድጋፍ ማድረግ የሚቻልም አይሆንም። ምክንያቱም መንግስት ለሌላው ለጎረቤትም ሀገር ኦር ቢዮንድ የሚያደርገው ድጋፍ ከህዝቡ የመነጨ ነው። የህዝቡ ድጋፍ ቢኖር ነው።
የህዝቡ ድጋፍ በምንድን ነው የሚገለጠው?
የህዝቡ ድጋፍ ቅድም እንዳልኩት አሁን ከሴኩሪቲ አንጻር በየአካባቢው ሰላሙን ስለሚፈልግ ከኛ የጸጥታ ኃይሎች ጋር ተባብሮ ይሰራል። የሆነ ለየት ያለ ነገር ለሀገር አደጋ ሊሆን የሚችል ነገር ካለ ወዲያው ይናገራል። አንዱ ይሄ ነው። ሁለተኛው ደግሞ የጸጥታው ጉዳይ ብቻ ሳይሆን ለልማቱም ቢሆን ህዝቡ እየሰራ ያለው ነገር ነው ለውጥ እያመጣ ያለው። ባይ ዘ ወይ ለልማቱ ሀገራችን በ11% እድገት በየአመቱ እያመጣች ነው እየተባለ ነው። በጣም ፈጣን የሚባለው እድገት የሀገራችን ነው፣ የኢትዮጵያ ነው። ከዓለምም ቢሆን 11% ነው። ኦፍኮርስ IMF ወደ 8.5% ብሏል። 8.5% በጣም ከፍተኛ ነው። ምክንያቱም ብዙ የአውሮፓ ሀገሮች ኔጌቲቭ ነው እድገታቸው። አሜሪካውም ባለፈው የተወሰነ 2% ምናምን እድገት አግኝታ በጣም ከፍተኛ ነው የሚል ነው ያስቀመጡት። ስለዚህ 8.5% ራሱ ትልቅ ነው። ይሄ ደግሞ በህዝቡ ብርታት ነው የሚመጣው። ህዝቡ ለልማቱ እየሰራ ነው። ሰው የህዝቡ ድጋፍ የሚገለጸው አንዱ ቅድም እንዳልኩት ከሴኩሪቲ አንጻር ያገባኛል፣ ሰላም እንፈልጋለሁ ብሎ ከጸጥታ ኃይላት ጋር ይተባበራል። ሁለታል አሁን ጎረቤት ሀገር እንደፈለጉ ሸባብ ይፈነጫሉ፣ እኛ ጋር አይፈነጩም።
አሁን ልማትን የኢኮኖሚ እድገትን አንስተዋል እና እንደውም ከአድማጮች በርካታ ጥያቄ ደርሰውናል። የአድማጮችን ጥያቄ ከማሰማቴ በፊት አሁን በኤልኒኖ ምክንያት ነው ተብሎ ከ800 ሚሊዮን በላይ ኢትዮጵያውያን ተርበዋል። አሁን ሰሞኑን ኦቻ የተባበሩት መንግስታት የሰብአዊ አገልግሎት ድርጅት ያወጣው 250,000 ህጻናት በሆስፒታል ውስጥ ቴራፒውቲክ ፊዲንግ እርሶ በቅድሚያ ሐኪም ኖት ያውቃሉ እየተሰጣቸው የተመጣጠነ ምግብ ያጡና በረሃብ የሚሰቃዩ ህጻናትን እየመገቡ እንደሆነ ነው የሚገልጸውና የኢኮኖሚ እድገቱ የኢትዮጵያ መንግስት ደጋግሞ የሚጠቅሰው ባለ 2 አሃዝ የኢኮኖሚ እድገት እንዳለ ሆኖ አሁንም ደግሞ ኢትዮጵያውያን እየተራቡ ነው የሚሉ አሉ። እንደውም እኔ ከመሻማ ያድማጮችን ጥያቄ ላሰማሁት።
ሄሎ ቪዎች እንደምን አላችሁ? ባካችሁ እስኪ ለዶክተር ቴዎድሮስ አዳነም አንደኛ ሰሞኑን ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ አዲስ አበባ ለተሰበሰቡ ለዲያስፖራ አባላት ከዲያስፖራ አባላት ጥያቄ ቀርቦላቸው ስለ ረሃቡ ስለ ኢትዮጵያ ረሃብ ጥያቄ ቀርቦላቸው ነበረ። እሳቸውም ሲመልሱ ራሳችንን በምግብ ችለናል፣ አንድም የተራበ ሰው የለም ብለው ነበረ። ዛሬ ደግሞ በእናንተ ፕሮግራም የሰማሁት ነገር ከ4 ሚሊዮን ህዝብ በላይ የምግብ እርዳታ እንደሚያስፈልግ ለእርዳታ ሰጪ ድርጅቶች ጥሪ መደረጉን ሰማሁ። ታዲያ ይህ ነገር የመንግስትን ታማኝነትና የአመራር ብቃት ጥያቄ ውስጥ አይከተውም ይላሉ ዶክተር?
ይሄ አንድ ነው። ሌላ ደግሞ ከዛው ከኢትዮጵያ ውስጥ ጥያቄ ላኩልናሉ፣ እሱንም አሰማልኝ።
የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የዘወትር አዝናጫችሁ በአማራ ክልል በዋግኽምራ ሰቆጣ ዞን ገብረስላሴ ጌታሁን እባላለሁኝ። በዋግኽምራ ሰቆጣ ድርቅ አለ። በዘንድሮ ክረምት ምንም ስላልዘነበ ድርቅ ነው። ህዝቡ በየመንገዱ እየሄድን እንሞታለን እያለ ስለሆነ በዚህ በውጭ ጉዳይ ሚኒስተሩ በጠየቃችሁት በቃለ ምልልሱ መሳተፍ እፈልጋለሁኝ። ሌላም የትራንስፖርት ኃይለኛ ችግር አለ። በድርቅ ምክንያት ሰው ወደ ፈለገም ሄዶ ወደ ቤተሰብ ወደ ተሻለ ሀገር እንዳይሄድ ምንም አይነት ትራንስፖርት ስለሌለ በጣም ችግር ላይ ነው እና በዚህ መሳተፍ እፈልጋለሁኝ። አመሰግናለሁ። ገብረ ስላሴ ጌታሁን ከሰቆጣ።
ጤና ይስጥልኝ የቪኦኤ ፕሮግራም አዘጋጆች። እኔ ዶክተር በላይ ሀብተ ኢየሱስ ፍርዴ አባጀግና ከዚህ ከዋሽንግተን ዲሲ የሚቀጥለውን ጥያቄ ለማቅረብ ፈልጋለሁ። የኢትዮጵያ ጉዳይ ባለፈው 40 ዓመታት በድርቅ በረሃብ በመታረዝ ከዛ በኋላ ደግሞ እርስ በርስ በመጫረስ ያሳለፍነው ጊዜ የሁላችንም ትዝታ ነው። አሁን ደግሞ ከ40 ዓመት በኋላ እንደገና ረሃብ መጥቷል። ወደ 4.5 ሚሊዮን ህዝብ ተርቧል ተብሏል። እና ይሄ ጉዳይ መቼ ነው የሚለወጠው?
እንግዲህ ዶክተር ቴድሮስ እነኚህ ጥያቄዎች የተላኩት ቀደም ብሎ በመስከረም ወር እኔና እርሶ በፕሮግራሙ ሊቀርቡ በነበረ ጊዜ ነው። አሁን የኢትዮጵያ ረሃብተኞች ቁጥር ከ8 ሚሊዮን በላይ እንደሆነ ነው የሚነገረው። ቀደም ብዬ እንዳልኩት 250 ሺህ ህጻናት አስቸኳይ የምግብ እርዳታን እየተሰጣቸው ባለበት ሁኔታ ነውና የት የት እንደሆነ ረሃቡ ደግሞ የአገር ውስጥ መገናኛ ብዙሃን ስለማይዘግቡበት የት የት እንደሆነ ምን አይነት እርዳታ እየተሰጠ እንደሆነ ቢገልጹልን።
በጣም ነው ማመሰግነው ትዝታ። ባይዘው የአገር ውስጥ ሚዲያ አልዘገበም የሚባለው እየዘገበ ነው። የአገር ውስጥ ሚዲያም ይዘግባል። 8.2 ሚሊዮን ወገኖች እርዳታ እንደሚፈልጉ አስቀምጧል። ያ ብቻ ሳይሆን ለእርዳታ ሰጪዎችም እንደዚሁ 8.2 ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው ግልጽነት አለ፣ አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለብን፣ በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ ደጋፊዎች የውጭ መንግስታት ድጋፍ ለማግኘት ሳይሆን ህዝባችንም ራሱ አውቆ ህዝቡ ራሱ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከህዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው። ስለዚህ ይሄን ማስመሩ እኔ ጥሩ ነው የሚል እምነት ነው ያለኝ። ከዛ ወደ ድርቁ ሲሄድ ድርቁ ከሰውም ከመንግስትም አቅም በላይ ነው። በሁለትና 3-7 አመታት ኤልኒኖ የሚባል ክስተት ይከሰታል። ኤልኒኖ ኢኳቶሪያል አካባቢ ፓሲፊክ ኦሽን ባህር የሚሞቅበት ጊዜ ነው። ውቅያኖስ የሚሞቅበት ጊዜ ነው። በሚሞቅበት ጊዜ በአለማችን የአየር ጸባይ ላይ ለውጥ ያመጣል። ስለዚህ ከሁለት እስከ 7 አመት የሚጠበቅ ነው። ይሄ አስቀድሞ የመተንበይ አሰራር ስላለን early warning system እንደሚሉት ፈረንጆቹ ሊከሰት ይችላል ብለን የገመት ነው ነው። ወዲያው እንዲያውም ይሄ ነገር ክስተት እንደሚፈጠር መንግስት ካወቀ በኋላ እርምጃ መውሰድ ነው የጀመረው። ድርቁ ሊያስከትል የሚችለውን ጉዳት ለመከላከል ከነበረው የራሱ ክምችት ምግብ ክምችት ወደ 50 ሺህ ሜትሪክ ቶን ስንዴና 50 ሺህ ሜትሪክ ቶን በቆሎ ወዲያው ነው ማከፋፈል የጀመረው። ስለዚህ ድርቅ ይኖራል። የሚገርምሽ ትዝታ አሜሪካ ነው የምትኖሩት፣ የምታውቁት ነው።
አዎ፣
ካሊፎርኒያ ደርቋል። ዋናው ነገር የአሜሪካ መንግስት ግን ካሊፎርኒያ ድርቅ ሲያጋጥም ለአርሶ አደሮቹ ወዲያው ድጋፍ ሰጠ። ኢትዮጵያ ጋር ደግሞ ሶማሊያ፣ አፋር፣ ምስራቅ ትግራይ፣ አንዳንድ ኦሮሚያ አካባቢዎች፣ አንዳንድ የአማራ አካባቢዎች ድርቅ ሲያጋጥም ቅድም እንዳልኩት 50 ሺህ ቶን በቆሎና 50 ሺህ ሜትሪክ ቶን ስንዴ ወዲያው ማከፋፈል ጀመረ። ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል ማንንም ሳይጠብቅ። 4 ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም። 8 ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል፣ ግን ያን ያህል ግባ የሚባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም፣ በእንስሳት ላይ የደረሰ ችግር አለ። ውጭውን አልጠበቅንም፣ በራሳችን ነው የሰራ ነው። ይሄ ነው መታየትም ያለበትና ድርቁ ፕሮፐርሊ ማኔጅድ ሆኗል ሚል እምነት ነው ያለኝ።
ሁለት ነገር ነው ዶክተር ቴዎድሮስ ከተቺዎች የሚቀርበው። እንግዲህ እርሶም ራስዎ እንዳሉት ከሁለት ከሰባት አመት ድርቅ ተከታትሎ የሚመጣ ነው የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢህአዴግ ከ24 አመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን 3 የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን 8 ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረውና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው? 3 ነው? 2 ነው? ወይስ በሳምንት አንዴ ነው የሚበሉት? የሚለውን ሁሉ ጥያቄ ውስጥ ያስገባልና እንዴት ይሄንን መከላከል አልተቻለም? ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቺዎች አሉ።
እዚህ ላይ ምንድን ነው 3 ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ 8 ሚሊዮን ከስንት ነው ነው? የዛሬ 25 አመት እንግዲህ ዳብል አርገናል ፖፑሌሽን። አሁን 8 ሚሊዮን ከ96 ሚሊዮን መሆኑ ነው። ከ96 ሚሊዮን 8 ሚሊዮን ስንት ነው የሚሆነው? 88 ሚሊዮን ኢዝ ኦኬ። ስለዚህ የህዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም ቀነሰ እንጂ።
እንደው ተጨባጭ ጥያቄ ልጠይቆት ድርቁን በተመለከተ በጣም ብዙ ከብቶች በኦጋዴን ክልል፣ በሶማሌ ውስጥ፣ በአፋር አካባቢ እንዲሁም ደቡብ ምስራቅ ኦሮሚያ ብዙ ከብቶች እንደሞቱ ይታወቃል። እስካሁን የሞተ ሰው አለ ወይ ከምግብ እጦት ኢትዮጵያ ውስጥ?
የሞተ ሰው የለም፣ የሞተ ከብት አለ። አንዱ ሪሊ እንደ ውጤት መታየት ካለበት እያንዳንዱ ህይወት በጣም ክቡር ነው። ኢትዮጵያዊነት ክብረት ነው። ስለዚህ እሱን ነው ያደረግነው። የሚሰጠው ድጋፍ የህዝባችንን ህይወት ማዳን መቻል አለበት። የእንስሳት ከሆኑ ሊተኩ ይችላሉ። እነሱንም ማዳን ከቻልን ጥሩ ነው። ቀጣይ ማድረግ ካለብን ምንድን ነው? የእንስሳትን ህይወትም መጠበቅ አለብን።
ካለፉት አመታት ጋራ ሲነጻጸር እርምጃዎች ቢታዩም አሁን ለምሳሌ ከመንግስት ካዝና ወጥቶ የተሰጠ ብር አንድ መንግስት ሊያደርገው የሚጠበቅ እንደሆነ አርጎ ነው እንግዲህ ተቃዋሚዎች የሚያወጡ። ኢህአዴግ ደግሞ ስልጣን ከያዘ ይሄውና አሁን ወደ 25 አመት ሊጠጋው ነው። በዛ ምክንያት ነው ቀደም ብሎም እርሶ ወዳነሱት ነጥብ ልውሰዶት፣ ወደዚህ ወደ ምርምር ማዕከልና የፐብሊክ ሰርቪስ የተባለው ስላወጡት ጥናት ጥያቄ ላቅርብሎት። ይሄ እንግዲህ የፖሊሲ ጥናትና ምርምር ማዕከል፣ ፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር አቀረቡት የተባለው ጥናት ውጤቱ በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ የተንሰራፋ የሙስናና የወገንተኝነት የባለስልጣናት ማናለብኝ የትምህርት ብቃት የሌላቸው ሰራተኞች በሀገሪቱ ላይ እያደረሱ ስላሉት ከባድ ችግሮች ነው በጠቅላይ ሚኒስትሩ በተመራ የሹማምንት ጉባኤ ላይ የተነገረው። ያው የኢትዮጵያ ቴሌቪዥን ካወጣው የተቀነጨበውን ነው በየድረ ገጹ የምናየው። እና ይህን ምርመራ አንዳንዶች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የህወሓት አሻንጉሊት እንዳልሆኑ በማሳየት አገሪቱን ከሙስና ነጻ ለማድረግ የመሪነት ችሎታ ያሳዩበት ነው ይላሉ። ሌሎች ደግሞ ከምርጫ በኋላ የሚደረግ የተለመደ የኢህአዴግ ድራማ ነው። በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ዘመንም ከሙስና የተነሳ በሰበስን ተብሎ አልተነገረም ወይም ምን ተሻሻለ የሚሉ ሰዎች አሉና የእርሶ አመለካከት ምንድን ነው? እዚህ ጥናቱ ላይ እንደው አጠር አድርገው ቢገልጹልኝ።
ጥናቱ ለእኔ አዲስ ነገር መስሎ አልተሰማኝም። ያልተሰማኝ ምክንያት ምንድን ነው? ኢህአዴግ የሚያምነው ችግራችን የውስጥ ነው። የውስጥ ችግር ከገነገነ ያው አደጋው የሚወሰነው ከውስጥ ችግር ነው ብሎ ያምናል። አሁን ጠቅላይ ሚኒስትራችን የሚያሉት ሌሎች የሚያሉት ብናየው የውስጥ ችግር ለሀገራችን አደጋ ነው የሚል ነው። የተለየ ነገር ነው ያላየሁም።
የውስጥ ችግር፣ የውስጥ የአሰራር ችግር፣ የሙስናው፣ የቢሮክራሲው እንዲህ አይነት ማለት
ነው። እሱ ነው። ስለዚህ የሙስና ችግር አገራችን ውስጥ ካለ አለ ካንሰር ነው ብሎ መንግስታችንም ያምናል፣ ድርጅታችንም ያምናል፣ ጠቅላይ ሚኒስትራችንም ያሉት እሱ ነው። ሙስና አገራችንን ሊበትን ይችላል።
ምን እርምጃ ይወስዳል መንግስት?
ይሄ ነው።
ምን እርምጃ ይወስዳል መንግስት ይህንን ካንሰር ነቅሎ ለማውጣት? ምንም የተሻሻለ ነገር የለም ባሰበት እንጂ የሚሉ ሰዎችን በምን ማሳመን ይቻላል? አሁን ኢህአዴግ እርምጃ እንደሚወስድ
በኢህአዴግ በኩል እርምጃ ሲወሰድ ነበር። አንደኛ ከዚህ በፊትም ጀምሮ ሲሰራ የነበረው ምንድን ነው? ሁለት ነገሮች ናቸው። አንዱ ፖለቲካል ነው። ስለዚህ አመራሩን እና ከዛ በታችም ያለውን አመለካከት በማሻሻል ኮራፕሽን አደጋ ሊበትናት ስለሚችል ሁላችንም ይሄን ለማሻሻል መስራት እናለብን። ሁለተኛው ጉዳይ ምንድን ነው? መፍትሄው ፖለቲካል ነው። የፖለቲካል ሊደርሺፑ ንጹህ መሆን አለበት። ከዛ በተጨማሪ ግን አስተዳደራዊ እርምጃዎች መወሰድ አለባቸው። አጥፊ ካለ ሊጠየቅ ይገባል። አካውንት
በዚህ በሙስና ላይ የመጨረሻ ጥያቄ ልጠይቅና ዶአጠር ያለ መልስ ሰጥተውን ወደ አድማጮች ጥያቄ እንሄዳለን። ኢሃደግ ሙስናን ማስወገድ አይችልም የሚሉ ሰዎች የሚያቀርቡት ትችት ምንድነው? ከላይ ከፓርቲው ከቁንጮ የተነሳ ነው። ለምሳሌ የመከላከያ ጀነራሎች የራሳቸው ኃይል አላቸው፣ የፓርቲ ድርጅቶች የራሳቸው ኃይል አላቸው እና ኢሃደግ በሐቅ ራሱ መርምሮ እነዚህን የታጠቁ ጀነራሎችን ይጠይቃል ወይንስ ደግሞ የፓርቲ ድርጅቶችን ራሳቸው መርምሩ ብሎ ይላል ወይ የሚሉ አሉ። እና የተቀሩትም በቢሮክራሲ ውስጥ ያሉ አነስተኛ የስልጣን እርከን ላይ ያሉ ባለስልጣናት እነዚህን አመራሮች እየተመለከቱ ነው ህዝቡን የሚመዘብሩት የሚል አመለካከት አለ። እና ኢሃደግ እነኚህን ትልልቅ ተቋማት ይገዳደራቸዋል።
አንዱ ማስመር የምፈልግበት ነገር አለ፣ በጣም የምወደውም ማለቴ ነው። ኢሃደግ በሙስና ወይም ራስን በማክበር አይገዳደርም። ኮድ ኦፍ ኮንዳክትም አለን። በተለይ ከፍተኛ የፓርቲው የስልጣን ደረጃ ላይ የደረሰ ምን ማድረግ አለበት ወይም የለበትም የሚል መመሪያ አለን። አሁን እኔ ለምሳሌ ቢዝነስ ውስጥ መግባት አልችልም፣ ሼርም እንዲኖረኝ አይፈቀድም። ቤት ራሱ አንድ ቤት ካለኝ አጋጣሚ መቀሌ እያለሁ ከሐኪሞች ጋር ጤና ቢሮ ስራ ስለነበር የሆነ የማህበር ቤት አለኝ። ከዛ ውጭ ቤት እንዲኖረኝ አይፈቀድም። ያን ማክበር አለብን ሁላችንም። ምክንያቱም ያልተገባ ገቢ ቢመጣ በሙስና ምክንያት የሚመጣ ከሆነ ሊቆም ይገባል። ህዝባችንን ለማገልገል ካልሆነ በስተቀር ራሳችንን ሀብታም ለማድረግ ከሆነ ክልክል መሆን አለበት። የፓርቲያችንም የኔም እምነት እሱ ነው። ጀነራል የሚሆን የምንም ይሁን የፓርቲው እምነት ህዝቡ የተሻለ አማራጭ እድገትም እንዲኖረው የመስራት እንጂ ራሳችንን ሀብታም ለማድረግ አይደለም።
እሺ፣ ዶክተር ቴዎድሮስ አመሰግናለሁ። ሌላ እንደው ከጥያቄያችን ከአድማጮች ከላኩት ውጭ አንድ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። እንግዲህ በቅርቡ ባዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው?
አድማጮች፣ ውይይቱ ወይም ለጥያቄው መልስ አላበቃም። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አሮ ከምሽቱ 1 እስከ 1 ተኩል በ19 በ22ና በ25 ሜትር ባንድ የሚያሰማውን ልዩ ዝግጅት የዛሬውን እዚህ አበቃ። ነገ ማክሰኞ በተለመደው ከምሽቱ 1 ሰዓት እንገናኛለን። ዛሬ ግን በ3 ሰዓት ላይ እንደምንገናኝ አስታውሱ። መልካም ምሽት።
This program has come to you from the Voice of America, Washington.